በሰሜን ወሎ ዞን ጉባላፍቶ ወረዳ ውድመን በተባለ ስፍራ በመከላከያ ኃይልና በፋኖ ታጣቂዎች መካከል ባለፈው ሳምንት አርብ መካሄዱ በተገለጸው የተኩስ ልውውጥ 6 ያልታጠቁ ሰዎች መገደላቸውን የሟች ቤተሰብና የአካባቢው ነዋሪዎች ለአሜሪካ ድምፅ ተናግረዋል። ከሟቾቹ ውስጥ 5 የቅርብ ዝምድና እንዳላቸው አስተያየት ሰጪዎቹ ጠቅሰው ከነርሱም 3ቱ አባትና ልጅ መሆናቸውንም አመልክተዋል። የጉባላፍቶ ወረዳ አስተዳደር የደረሰውን ጉዳት አምኖ መጠኑን ግን በዝርዝር ከመግለጽ ተቆጥቧል። የወረዳው አስተዳዳሪ ሻለቃ ያሬድ አባተ ከመንግስት በተቃራኒ የቆሙ ሲሉ የጠሯቸው አካላት በዙ መሃል ሳሉ የተኩስ ልውውጥ ስለሚደረግ ባልታጠቁ ሰዎች ላይ ጉዳት መድረሱን አስረድተዋል። መስፍን አራጌ ዘርዝራለሁ።
በአማራ ክልል ሰሜን ወሎ ዞን ጉባላፍቶ ወረዳ 024 ቀበሌ ውድመን በተባለ ስፍራ ባለፈው ሳምንት አርብ ሐምሌ 5 ቀን 2016 ዓ.ም ከረፋዱ 4 ሰዓት ገደማ በፌደራሉ የመከላከያ ኃይልና በፋኖ ታጣቂዎች መካከል መካሄዱ በተገለጸው የተኩስ ልውውጥ ያልታጠቁ ሰዎች መገደላቸውን አንድ የሟች ቤተሰብ ለአሜሪካ ድምጽ ተናግረዋል። በደህንነት ስጋት ምክንያት ስማቸው እንዳይጠቀስ የጠየቁት እኒሁ አስተያየት ሰጪ በመኖሪያ ሰፈራቸው የወደቀ ከባድ መሳሪያ የቤተሰባቸውን አባል እና የአካባቢውን ሲቪል ነዋሪዎች ገድሏል ብለዋል።
ተሟቾቹ እንግዲህ ከስድስቱ አንዱ ብቻ ነው የስጋ ዝምድና ራቅ ያለው እንጂ አምስቱ አንድ ቤተሰብ ነው ማለት ያጎት ያክስት ልጅ ቢሆኑም አንድ ቤተሰብ ነው። ዝም ብሎ አንድ አካባቢ አንድ ሰፈር ነው። ከነዚህ ሁሉ ከነዚህ አባትና ልጅ ሁለት ልጅ የሞተው የአማራ ሸቱ ከነ ልጆቹ እዛ ተባባይ በላይ የምትባለው ደግሞ ትልቅ ሴት ናት። ወደ 70 ዓመት የሚሆናት እዛው ደግሞ እሷም ያጎት አሁን የዚህ ያጎት ሚስት ናት። ሌላ ደግሞ ህፃን ልጅ አለ እዛ ውስጥ። ሰባተኛው ሰው አሁን እንግዲህ ይሙት ይዳን እንዳለ አለም ህክምና ላይ ነው ወልዲያ። እና በእንደዚህ አይነት ሁኔታ ነው እንግዲህ ያለው። በጣም የሚያሳዝነው 7 መድፍ ነው እዛቸው አካባቢ እንግዲህ የወደቀው። ከ7ቱ 3ቱ ሰው ላይ ነው ያረፈው፣ 4ቱ ደግሞ መሬት ላይ ነው ያረፈው።
በተመሳሳይ የደህንነት ስጋት ስማቸው እንዳይጠቀስ ያሳሰቡ ሌላው አስተያየት ሰጭም ከባድ መሳሪያው በሰውና በመኖሪያ ቤት ላይ ጉዳት ሲያደርስ በቅርብ ርቀት ላይ እንደነበሩ አስታውሰው የአንድ ቤተሰብ አባላት ከሆኑት በተጨማሪ 7 ቤተሰብ የሚያስተዳድር ሌላ ሰውም መግደሉን ጠቁመዋል።
7 ቤተሰብ የሚያስተዳድር ልጅ ነው አሁን አንደኛው
በሰሜን ወሎ ዞን የጉባላፍቶ ወረዳ ዋና አስተዳዳሪ ሻለቃ ያሬድ አባቴ የደረሰውን ጉዳት አምነው የጉዳቱን መጠን ግን በቁጥር ከመጥቀስ ተቆጥበዋል።
እንቅስቃሴው ከህብረተሰቡ ውስጥ ለውስጥ ስለሚያደርጉት እነዚህ ከመንግስት በተቃራኒ የሚታገሉት ኃይሎች ወደዛ እንቅስቃሴ ሲደረግ እንደገና ከመከላከያ ደግሞ የሚደረጉት ግብረ መልሶች የረጅም ርቀት አንዳንድ መሳሪያዎች ሲጠቀም ያው ታርጌትድ ያለመሆንና ሚሲንግ ሊያጋጥም ይችላል። ይሄ ተፈጥሯዊ ነው። አንድ አካባቢ ብክለት ሲኖረው ችግር ሲኖረው ምቹም አይሆነው ለሁሉም ለእንስሳቱም ለሁሉም ስለሆነ ይሄ በጥንቃቄ እንዲደረግ ከህዝብ ጋር ተንዳይል ሰራዊቱም እንዲጠነቀቅ ይሄ ጊዜያዊ መፍትሄ ነው። በዛ ልክ እየሰራ ነው።
አስተዳዳሪው ከመንግስት ተቃራኒ የቆሙ ኃይሎች ሲሉ የገለጿቸው አካላት በህዝቡ መሀል ሳሉ የተኩስ ልውውጥ በመደረጉ ሰብአዊ ጉዳት መድረሱን ቢገልጹም ሁለተኛው አስተያየት ሰጪ ግን በዚህ የአስተዳዳሪው ምላሽ አይስማሙም።
አንድ ጊዜ ጦርነት ገጥሞበት ነበር እንደዚህ ፋኖ ጋር ግን አሁን የሚባለው የለም። አሁን እኮ በጣም የሚገርመው ማለት ነው ጦርነት የለም ምንም በሌለበት በቃ ብዙ ከባድ መሳሪያ ብቻ ሲያርፍ ይመስል።
ሻለቃ ያሬድ ግን አሁንም በአካባቢዎቹ አስተማማኝ ሰላም አለመኖሩን ያመለክታሉ።
በእነዚህ ጉዳት በተስተናገደባቸው አሶስመንት መረጃ መሰብሰብ አንችልም፣ ሂደን እንትን ማለት አንችልም። ምክንያቱም መገዳደያ መጠፋፊያ ሆኖ ነው ያለው። ዘላቂ መፍትሄ የሚያመጣው በውይይት በመግባባት ያለን ሀሳብ ወደ ጠረጴዛ ወደ ማዕከል በማምጣት ከመንግስት በተቃራኒ ያሉ ወገኖቻችን በተቻለ መጠን ሀሳባቸውን በጠመንጃ ለመፍታት ማሰቡ አይጠቅምም። ይህን ህብረተሰቡ ተጽዕኖ እንዲያደርግ ምክረ ሀሳብ እንዲያቀርቡ በመሰረታዊነት በዚህ አግባብ እንዲፈታ ነው እየተደረገ ያለው። እነሱ ደግሞ በትጥቅ ትግል እናሳካለን የሚሉ እንቅስቃሴዎች ነው ያሉት። በእኛ በኩል ዋናው አቅጣጫ የሚባለው ይሄ ነው።
በሰሜን ወሎ ዞን በተለይም በላሊበላ ከተማ እንዲሁም በሀብሩ በጉባላፍቶና ሌሎች ወረዳዎች በወታደራዊ ትጥቅ የታገዘ ተመሳሳይ ግጭት በመከላከያ ኃይሉና በፋኖ ታጣቂዎች መካከል በተደጋጋሚ እንደሚቀሰቀስ ለአሜሪካ ድምጽ አስተያየታቸውን የሰጡ የአካባቢው ነዋሪዎች አመልክተዋል። በዚህ ግጭትም የሲቪል ሰዎች ሞትና የአካል ጉዳት፣ የንብረት ውድመት መድረሱንና የደረሰ አዝመራም መጥፋቱን ነዋሪዎች ተናግረዋል። በኢትዮጵያ ሰብአዊ መብቶች ኮሚሽን ተጠባባቂ ዋና ኮሚሽነር ራኬብ መሰለ ለአሜሪካ ድምጽ እንዳስረዱት መስሪያ ቤታቸው በትጥቅ ግጭት አውድ ውስጥ ሆነው ባልታጠቁ ሰዎች ላይ የሚደርሰው ጉዳት እንደሚያሳስበው ደጋግመው ሪፖርት ማውጣቱን አውስተው ያቀረባቸው ምክረ ሀሳቦች ተፈጻሚ ባለመሆናቸው ችግሩ አሁንም መቀጠሉን አስረድተዋል።
አብራርተዋል።
በትጥቅ ግጭት አውድ ውስጥ በርካታ ሲቪል ሰዎች ላይ ከፍተኛ የሰብአዊ መብት ጥሰቶች አሁንም እየደረሰ ነው፣ እንደቀጠለ ነው። ምክንያቱም ግጭቶቹ ዘላቂና ሰላማዊ መፍትሄ እስካላገኙ ድረስ ተመሳሳይ የሰብአዊ መብት ጥሰቶች፣ ሰዎች መሞት፣ አካል ጉዳት፣ የመሰረተ ልማት መውደም እንዲሁም የግለሰቦች ንብረቶች ላይ ጉዳት መድረሱ መቀጠሉ ስለማይቀር አሁንም ሰላማዊና ዘላቂ መፍትሄ የሚገኘው በድርድርና በሰላማዊ ንግግር ስለሆነ እሱ እስካልተፈጸመ ድረስ አሁንም በስፋት እየተካሄደ ነው። እሱን በተመለከተ ያወጣናቸው ምክረ ሀሳቦች አልተፈጸሙም ማለት እንችላለን። አሁንም አመታዊ ሪፖርታችን ላይ እንደገለጽነው አሳሳቢ ሆኖ እንደቀጠለ ነው።
በሲቪል ሰዎች ላይ በመከላከያ ኃይሉ ይደርሳል ስለተባለው የጅምላ ግድያ በ36ኛው የህዝብ ተወካዮች ምክር ቤት መደበኛ ጉባኤ ላይ ጥያቄ የቀረበላቸው ጠቅላይ ሚኒስትር አብይ አህመድ በጅምላ ለማሸነፍ የተነሱ ሲሞት ነው ጅምላ ግድያ ተፈጸመ የሚሉት፣ ከዚህ ባለፈ መከላከያው በጅምላ አይገድልም፣ የተፈጸመ ስህተት ካለ ግን ኃላፊነት ወስደን እናርማለን ማለታቸው ይታወሳል። ኢትዮጵያ ፒስ ኦብዘርቫቶሪ የተባለ ድረገጽ ባለፈው ሰኔ 28 ቀን 2016 ዓ.ም ለንባብ አበቃው ጽሑፉ በሰኔ ወር ብቻ በአማራ ክልል 9 ዞኖች ውስጥ በመከላከያ ኃይሉና በፋኖ ታጣቂዎች መካከል 81 ግጭቶች እንደነበሩ አስታውሶ አብዛኞቹ ግጭቶች በሰሜን ሸዋ፣ ምዕራብ ጎጃም፣ ሰሜን ወሎ፣ ኦሮሞ ብሔረሰብ አስተዳደርና አዊ ብሔረሰብ አስተዳደር ዞኖች ውስጥ የተካሄዱ መሆናቸውን ዘርዝሯል። ሪፖርቱ ከፋኖ ቡድን ታጣቂዎች ጋር የትጥቅ ግጭት ከተነሳበት ካለፈው ዓመት ሚያዝያ ወር 2015 ዓ.ም እስከ ዘንድሮ ሰኔ 2016 ዓ.ም ባለው ጊዜ ውስጥ 6.1 ሚሊዮን የሚደርስ ህዝብ ለግጭት ተጋላጭ መሆኑን አክሎ ጠቅሷል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።